ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። በሀገር ውስጥና በውጭ ሀገር የሚገኙ ኢትዮጵያን ወላጆች ልጆቻቸውን እያዝናኑ የሚያስተምሩ በሀገርኛ ቋንቋ የተቀነቀኑ መዝሙሮችና ሙዚቃዎችን ፍለጋ የበይነ መረብ ጥጎችን ከበረበሩ ሕይወት ማሞ የሚለው ስም ደጋግሞ መምጣቱ አይቀሬ ይመስላል። ሕይወት ባለፉት ጥቂት ዓመታት ውስጥ ወደ 40 የሚጠጉ ከሕፃናት ቀልብ ጋር የተስማሙ ሙዚቃዎችን በዩቲዩብ ገጿ ላይ የለቀቀች ሕፃናትን የሚመለከቱ የኪነ ጥበብ ሥራዎችን ከሚያቀርቡ ጥቂት ከያንያን መካከል አንዷ ናት። ሥራዎቿ ምስል ለብሰው በዲቪዲ መልኩ ቀርበውም ተመልክታችሁ ይሆናል። ሕፃናትን ከሙዚቃ የሚያቀራርቡ መጽሐፍቶችንም አበርክታለች። መምህርነትንና ፒያኒስትነትን ጨምራ በመስራት ላይ የምትገኘው ሕይወት የዛሬ ምሽት እንግዳችን ናት። ከሙዚቃ ዘርፎች ሁሉ ለይታ የሕፃናትን ሙዚቃ መስራትን የመረጠችበትን ምክንያት ቀድማ ታጫውተናለች።
እኔ እንግዲህ ከአዲስ አበባ ዩኒቨርሲቲ በሙዚቃ ከተመረኩኝ በኋላ ናዝሬት ልጃገረዶች ትምህርት ቤት ነው ማስተማር የጀመርኩት እና ማስተማር በሚጀምርበት ጊዜ በዛ ወቅት ለልጆች የሚሆኑ ሲዲዎች ወይም ማስተማሪያ መጽሐፎችን የሙዚቃ መዝሙሮችን ማስተማሪያ መጽሐፎች ገበያ ላይ በማይበት ጊዜ አላገኘሁም ነበረ። ስለዚህ ከዛ በኋላ ያው ያለውን ክፍተት አየሁና ለልጆቹ የሚመቹትን መዝሙሮችና ዜማዎችን ራሴ እየፈጠርኩኝ እንደገና ደግሞ በፊት ልጆች ሆነን የተጫወትናቸውን መዝሙሮች ቃላቶቻቸውን እያስተካከልኩ በዛ መንገድ ለተማሪዎቼ ማቅረብ ጀመርኩኝ። ከዛ በኋላ የልጆቹ ደስታ፣ የልጆቹ ሁኔታ የበለጠው ስላየሁት ከዛ በኋላ ለልጆች የሚሆኑ ነገሮችን መስራት ጀመርኩኝ። ስለዚህ አለመኖሩ ነው ወደዛ እንድገባ ያደረገኝ ማለት ነው።
ሕይወት ከሌሎች የሙዚቃ ዘርፎች በተለየ መልኩ ለሕፃናት የሚሆኑ ሙዚቃዎችን ለማዘጋጀት ጥንቃቄና የፈጠራ አቅም የሚጠይቅ ይመስለኛል። አንድ የሕፃናት ሙዚቃን ለማዘጋጀት ስለምታልፊበት ሂደት በጥቂት ውስጥ ይንገሪን።
እንግዲህ በእኔ እንዳልኩ በማስተማር ልጆችን በማስተማር ሙያ ላይ ብዙውን ጊዜ ስላሳለፍኩኝ ምንድን ነው የሚፈልጉት? ያው መጀመሪያ ግጥሙን ለልጆች የሚመጥን በቀለለ በእነሱ በሚመስል ቃላት ለእነሱ በሚመች ቃላት በሚገባ ቃላት ግጥሙ መዘጋጀት አለበት። ከዛ ዜማውን ቢሆን እንደ አዋቂ ዘፈን የሆነ ሳይሆን ልጆቹን የሚያስፈነጥዝ ወይም ደግሞ ሊነካ የሚችል ያው ስሜቱን እንግዲህ ስራው ላይ ስትሆንና በተለይ ደግሞ ከልጆች ጋር የተገናኘ ነገር ውስጥ ሲኖር ታውቀዋለህ እና በዛ መንገድ የተዘጋጀ ሙዚቃ መሆን አለበት። በተለይ ደግሞ እንቅስቃሴም ያለው ወይም ደግሞ በሚያስቡበት ጊዜ ትክክለኛ በሀሳብ ወይም ደግሞ ነገሮችን የሚገልጽ ሆኖ ሲዘጋጅ የበለጠ ያው ፕሮሰሱ በዛ መንገድ ነው ዝግጅቱ የሚሄደው፣ ልጆችን የመንካት አቅም አለው።
የህፃናት ሙዚቃን በማዘጋጀት ሂደት ውስጥ የሚገጥሙ ፈታኝ ነገሮች ምንድን ናቸው?
አጀማመሩ ጀምሮ ለምሳሌ ግጥሞቹን ራሴ ናቸው የምጽፋቸው፣ ዜማዎቹንም እንደዛው። ግን በተለይ ደግሞ በሚታይ ወይም ደግሞ በዲቪዲ በሚታይ ነገር በምታቀርብበት ጊዜ ልጆች ያስፈልጉሃል፣ ብዙ ጊዜ መሰጠት አለበት፣ ማሰልጠን አለብህ። እንደምታስበው ልጆቹን በየጊዜው አታገኝም። የትምህርት ቤት ፕሮግራም አላቸው። ቦታዎችን በተለይ ጥሩ ቦታዎችን ለማግኘት የምታደርገው ነገር፣ ልጆችን ማጓጓዝ፣ አጠቃላይ የልጆቹን ስሜት ጠብቀህ ደግሞ ቀረጻ ላይም ከገባህ በኋላ የልጆቹ ስሜት እንደምታስበው ምክንያቱም እንደ አዋቂ ስላልሆኑ ትክክለኛውን ነገር ስለሆነ በዛ ሰዓት የሚያሳዩት የእነሱ ስሜት እነዛ ሁሉ አንዳንዴ እንዳሰብካቸው የቀረጽከው ነገር ውጤቱን ላታገኝ ትችላለህ። ደጋግመህ ማሰራት ወይም ደግሞ እንደገና ልምምዱ ራሱ ጊዜ የሚፈጅ እና የእነሱን ፕሮግራም ያው በዛ መልኩ የሚራዘም ያራዝመዋል ያሰብከውን ነገር ለማድረስ ማለት ነው። Bye-bye.
የህፃናትን ሙዚቃ አዘጋጅቶ በማሰራጨት ስራ ውስጥ የተሳተፉ ሰዎች ቁጥር እጅግ ጥቂት ነው። በሚሊዮኖች የሚቆጠሩ ህፃናት ባሉባት ሀገር በቂ ነው ተብሎ አይገመትም። በዘርፉ የሚሰማሩ ሰዎች ያነሱበት ምክንያት ምንድን ነው ብለሽ ታስቢያለሽ?
ብዙ ሰዎች ምናልባት እንግዲህ በእኔ አስተሳሰብ አንደኛ ለመደገፍ አለመቻል፣ ለምሳሌ ህትመትም ላይ ስትገባ የልጆቹን የሰራኸውን ውጤቶች ለማሳተምም ሆነ ለማቅረብ በምትሄድበት ጊዜ ያው ብዙ የአቅምም ይጠይቃል። ድጋፍም በብዛት ትኩረትም ስላልተሰጠው ድጋፉም ብዙ አይደለም። እንደገና ደግሞ አንዳንዴ ሙዚቃውንም ግጥሞቹንም ከተለያየ መንገድ ስለምታገኘው ያንን ውጤት ለማግኘት ያስቸግራል። ሌላው ደግሞ በጣም ከውስጥ ብዙ ትዕግስት፣ ብዙ ልጆች ላይ ትኩረት የምትሰጥ እና በጣም ልጆችን ደግሞ የምትወድ መሆን አለብን። እንደ ገበያ ብቻ ሳይሆን ለልጆቹ የምታቀርበውን ነገር ለእነሱ እንዲመጥኑ አድርገ የምታቀርብ ያንተም ለልጆቹ ያለ ፍቅር እሱ ራሱ በጣም አስፈላጊ ነው። ስለዚህ እነዚህ ሁሉ ሳይሟሉ ልጆችን ለመንካት አትችልም፣ ወይም ብትጀምረውም ያው የሚቋረጡ ነገሮች ናቸው ማለት ነው። ስለዚህ አንደኛው ድጋፍ አለመደረግ በደንብ ባለው ልጆች ላይ ብዙ የሚሰራ ስላልሆነ የሚደግፍ አቅም እንዲኖር የሚያግዝ ድርጅቶችም ሆኑ ሌላ መንገዶች ስለሌሉ አንዱ እሱ ነው። ሌላው ደግሞ ትዕግስት በጣም ሊኖርህ ይገባል። ልጆችን መውደድ በጣም ሊኖርህ ይገባል። ብትጀምረው ታቋርጠዋለህ፣ ምክንያቱም ጊዜ ይፈጃል፣ ትዕግስት ይጠይቃል፣ ፍቅር ይፈልጋል በጣም።
ሁሉም ሰው በውስጡ ህፃንነቱን ይዞ ነው የሚዞረው ይባላል። አድገንም ስንሰማቸው ፍንድቅድቅ የሚያደርጉን የህፃናት ሙዚቃዎች አሉ። አንቺስ ከሰራሻቸው ወይንም በሌሎች ሰዎች ተሰርተው ካዳመጥሻቸው የህፃናት ሙዚቃዎች ቀልብሽን የወሰዱ ይኖሩ ይሆን?
ያው እኔ እንግዲህ መነሻዬ በልጅነቴ ያው ብዙ መዝሙሮችን ተጫውቻለሁ። በፊት የምንዘምራቸው መዝሙሮች እነሱ እንደ መነሻዎቼ ናቸው። ምክንያቱም አሁንም ስሰማቸው ደስ ብለውኝ የምዘምረው እነዚህም ደግሞ በተለይ በፊት ስዘምረው የነበሩትን አሁንም ያሉት ልጆች ተቀብለው እንዲቀጥሉበት ለማድረግ እኔንም የነኩኝ መዝሙሮች ስለሆኑ በዛ መንገድ ነው እና አሁ ለእኔም የፈጠርኳቸውም ሆኑ በፊት ከኛ በፊት ያሉት ሲዘምሩ የነበሩትን መዝሙሮች ወይም ልጆች ሆነን የዘመርናቸው መዝሙሮች እነሱም ይነኩኛል ማለት ነው።
ህይወት እንግዲህ ከህፃናት ሙዚቃ አዘጋጅነቱ በተጨማሪ መምህር ነሽ። ህይወት የሙዚቃ ትምህርት ቤት የሚባል ያለሽ ይመስለኛል። ሸራተን አዲስን በመሰሉ ስፍራዎችም ሙዚቃን ትጫወቻለሽ። ሁለቱን እንዴት አድርገሽ አቻችለሽ ነው በመስራት ላይ የምትገኘው? ጥቂት ስለ ተጨማሪ ስራዎችሽ እና በቀጣይ ጊዜያትም ማሳካት ስለምትፈልጊያቸው ጉዳዮች ደግሞ በጥቂቱ ንገሪን።
እንግዲህ አሁን እንዳልከው ህይወት የሙዚቃ ትምህርት ቤት ወይም ህይወት ፒያኖ የሚባል ማስተማሪያ አለ። በእነዚህ ውስጥ ያው ተማሪዎችን በተለይ የበለጠ ትኩረት የማደርገው ልጆች ላይ ነው። ልጆች እንግዲህ ከተቻለ ያው ሙዚቃ የሚሰጠው ጥቅም በተለያየ ክህሎታቸውን ያሳድጋል። እንደገና ደግሞ ያስተሳሰብ የማንነታቸውን ወይም ደግሞ በራስ መተማመናቸውን ያሳድግላቸዋል እና ብዙ ሙዚቃ የሚሰጠውን ጥቅም እንዲያገኙ በማሰብ እና እኔም ደግሞ ያው የተማርኩት ፒያኖ ስለሆነ ወይም ደግሞ ሙዚቃ ስለሆነ ያንን ደግሞ እኔ ያገኘሁትን ውጤት ሌሎችም ልጆቻችን እንዲያገኙ ለማድረግ ነው እና ያው ማስተማሩ በብዛት ብዙ ጊዜ በትምህርት ሰዓት ወይም ደግሞ ከትምህርት በኋላ ባሉት ቀናቶች ነው የሚሆኑ። ፒያኖ መጫወቱ ደግሞ ብዙ ጊዜ ማታ ላይ ነው። ስለዚህ ሁለቱን ጎን ለጎን ማስኬድ ይቻላል።
ማህደርሽን ሳጣራ ኒውዮርክ በሚገኘው የማናተን ሙዚቃ ትምህርት ቤት ውስጥም እንደተማርሽ ያመላክታል። በውጭ ሀገራት ውስጥ ካየሻቸውና በእኛ ሀገርም ቢተገበሩ የምታያቸው ህጻናትን የሚመለከቱ ጉዳዮች ይኖሩ ይሆን?
አዎ በጣም በጣም ብዙ አሉ። ከሙዚቃ ጀምሮ ምክንያቱም ሙዚቃ ለተጨማሪ ያላቸውን ችሎታ የሚያዳብሩበት ለሌላ አስተሳሰባቸው የሂሳብ የአስተሳሰብ ችሎታቸውን በራስ የመተማመን ችሎታቸውን የማመዛዘን ወይም ደግሞ በተለያየ አንግል የማየት ችሎታቸውን የሚያዳብሩበት ነው። ስለዚህ ያው ለሙዚቃ ቢማሩ አንዱ ለልጆቻችን በጣም የምመኘው ነገር ነው። ሌላው ደግሞ የማዘጋጃቸው ከሙዚቃም ሆነ በተለያዩ መጽሐፍቶች አሉ፣ የተረት እንደዚህ አይነት የመሳሰሉትን። ስለዚህ እነዛ የውጮቹን በምናይበት ጊዜ በተለያየ መንገድ ከታች ጀምሮ የማንበብ ፍላጎታቸውን የሚያዳብሩበት የተለያዩ መጽሐፎች ይዘጋጃሉ። ለእኛ ደግሞ እነዛ ነገሮች ውስን ናቸው። ያ ለልጆቻችን ቢኖር ብዙ አንባቢ ትውልድ መፍጠር እንችላለን። እንደገና ደግሞ በሙዚቃ ተጨማሪ ክህሎት ያለው እውቀት ያለው ልጆች ማፍራት እንችላለን ማለት ነው። ያው በተለያየ የተለያዩ ኮርሶችን ወስጃለሁ። እነዛ ሁሉ ልጆች ላይ የሚሰሩትን ለእኛም ልጆች እንዲሆን በብዙ ነው የምመኘው።
እጅግ በጣም አመሰግናለሁ ህይወት ማሞ፣ የህፃናት ሙዚቃዎች አዘጋጅና መምህር። ለአሁኑ በአድማጮች ስም በእጅጉ አመሰግናለሁ።
እኔም በጣም ነው የማመሰግነው ይህን እድል ስለሰጣችሁን፣ በጣም አመሰግናለሁ።
ጋቢና መዝናኛ ይቀጥላል ከአሜሪካ ድምፅ። አሁን ደግሞ አጫጭር ኪናዊ ዜናዎችን እናሰማችኋለን። በኮሮና ቫይረስ ርጭት ፍርሃት ምክንያት ታዋቂዎቹ የናይጄሪያ ሙዚቀኞች ያቀዷቸውን የሙዚቃ ትርኢቶች እየሰረዙ መሆኑ ተሰምተዋል። ዳቪዶ፣ ዊዝኪድ እና በርናቦይ በአውሮፓውያን ዲሴምበር ወር ሊያደርጉት የነበረውን ዝግጅት ሰርዘዋል። የዳቪዶን የሙዚቃ ትርኢት የሚያስተባብረው አካል በኮቪድ-19 ስጋት ምክንያት የአድናቂዎች ደህንነት ቅድሚያ እንደሚሰጠው አምንናል ሲል በማህበራዊ ገጹ በኩል አስታውቋል። የሆላንድ ፍርድ ቤት አይሁዳውያን ወራሾች አንድ የስዕል ሥራ እንዲመለስላቸው ያቀረቡትን ጥያቄ ውድቅ አድርጓል። የዋሲሊ ካንዲንስኪን የስዕል ሥራ የአምስተርዳም ከተማ አስተዳደር በ1940 የጎርጎሳውያኑ ዘመን ገዝቶት ነበረ። ፍርድ ቤቱ የወራሾችን የሚመለስልን ጥያቄ ውድቅ ማድረጉን ተከትሎ ጄምስ ፓልመር የተሰኙት የወራሾቹ ወኪል ውሳኔውን ተቀባይነት የለውም ብለዋል። ይግባኝ እንደሚጠይቁም አስታውቀዋል። ዘገባው የአሶሺየትድ ፕሬስ ነው። የፈረንሳይ መንግስት በሀገሪቱ የሚገኙ ቤተ ጥበባት በኮቪድ-19 ምክንያት ከደረሰባቸው ጉዳት ያገግሙ ዘንድ ተጨማሪ 42 ሚሊዮን ዶላር ለመደገፍ ቃል ገብቷል። ድጋፉ ቫይረሱን ለመቆጣጠር በድጋሚ በወጣ አዋጅ ምክንያት ስራቸው ለተቀዛቀዘባቸው ሙዚየሞች፣ የሲኒማና ቲያትር ማሳያ ስፍራዎች ይውላል ተብሏል። በሳምንቱ ውስጥ ወጣት ኢትዮጵያን አዳዲስ ሙዚቃዎችን ለአድማጭ አድርሰዋል። ወንደሰን ወሂብ በግጥም አንተነህ ወራሽ በዜማ የተሳተፉበትን ሰለሞን ጥጋቤ የሚያቀነቅነውን ቀጣዩን ሙዚቃ እየሰማን በቅርቡ የተለዩንን አንጋፋ የኪነ ጥበብ ሰው ወደምንዘክርበት አጭር መሰናዶ እንሻገራለን።
ዘለሰኛ ምን ማለት ነው?
መዲና ማለት ፈጣሪውን አመሰገነ ነው። ዘለሰኛ ለዓለማዊ ሆኖ ለጦር አለቆች ቅስቀሳ እንዲሆን ነው።
መደነ እንግዲህ ተቀኘ ማለት ነው።
ተቀኘ ነው።
ከድሮ መዲናና ዘለሰኛ ተጫዋቾች የታወቁት እነማን ነበሩ?
እኔ ብናውቃቸው ቀደም ያሉ ሊኖሩ ይችላሉ። የማውቃቸው ድረስ ያሉ አቶ ይመር ተፈሪ የሚባሉ ነበሩ፣ ወዳጅ ጌታሁን፣ ወርቄ መንገሻ፣ ዘገየ ካሳ፣ አሰፋ ባተ፣ አሰፋ ኃይሌ፣ አማረ ታየ፣ ተሾመ ሀብተ ማርያም። እነዚህ በሀገር ፍቅር ውስጥ ጥሩ መዳን የነበሩ ናቸው። መዲናና ዘለሰኛ
እንግዲህ መዲናና ዘለሰኛ በቅኔ ነው
በቅኔ ነው።
አሁን ከሰማናቸው ወይም ከሌላ እንደው ቅኔውን ለተመልካቾቻችን ለመግለጽ ያህል አንድ ግጥም ብትነትንልን።
ለምሳሌ ያህል የባህል መሳሪያዎቻችንን ቅኔ ሲቀኝላቸው በቅኔ ምን ብሏቸዋል? ከወዲያ ወዲህ ከጣርተው ሙታን ባንድ ላይ ሆነው ያጫውታሉ የሞቱት ቆመው ለሚሄዱት የሚል ቅኔ ተቀኝቶላቸዋል። በአማርኛ ቅኔ ይህ ቅኔ አላቸው የባህል መሳሪያዎቻችን።
እንዴት ነው የሞቱት?
አዎ
ሕያው የሆኑትን እንዴት ነው የሚያጫውቱት?
ይህ ጥያቄው ጥሩ ነው። እነዚህ ነገሮች እርጥብ እንጨት የነበረ ነው። አሁን ይኸው ታጥፏል። የከብት ቆዳ ነው ወይንም የፍየል ወይንም የሌላ ቆዳ ነው። ነፍስ የነበረው ነው። አሁን ይኸው እዚህ ተወጥሯል። ይህ ጭራ የፈረስ ጭራ ነው እንደሚባለውም፣ እንዲያውም አሽቆመቆመ ዳማ ጭራውን አሻግሮ እያየ ጦር መንጫውን እየተባለ በዚህ በጭራው ጭምር ይገጠምለት ነበር። ተጌታው ላይ ከከነቀለ በኋላ ሞተ ማለት ነው። ይህም እንጨት ከተቆረጠ በኋላ ሞተ ማለት ነው። ይህም ቆዳው ነፍስ የነበረው ነገር ነው፣ ሞተ ማለት ነው። የምውት እቃ ማለት ነው። ጅማትና ለክራርም ደግሞ እንደዚሁ የሚሆኑ ክራሮች፣ ጅማት እንደዚሁ ከሞት ከብት ላይ የሚወጡ ጅማቶች ናቸው። ተብቀው የሚሰሩ ከአንጀት ከወተት አንጀት የሚሰሩ ናቸው። ዋሽንትም ደግሞ እንደዚሁ ምን የመሰለ ከዲት ከሌ መቃ ይመስላል እየተባለ የሚቀኝላቸው የሚነገርላቸው ዋሽንት ተቆርጦ ከደረቀ በኋላ ነው ሙዚቃና ዜማ ሊያወጣ የሚችለው። እነዚህ ነው እንግዲህ አማርኛ ቅኔ ሲቀኝላቸው ተወዲያ ወዲህ ተጣርተው ሙታን ባንድ ላይ ሆነው ያጫውታሉ የሞቱት ቆመው ለሚሄዱት ይላል።
እስቲ ያጫውተና
የሰማችኋቸው ከሰሞኑ ከዚህ ዓለም የተለዩት ረዳት ፕሮፌሰር ተስፋዬ ገሰሰና እውቁ የባህል ሙዚቃ አቀንቃኝ አቶ ለማ ገብረ ሕይወት ከዓመታት በፊት ያደረጉትን ውይይት ነው። በኢትዮጵያ የኪነ ጥበብ ታሪክ ውስጥ ትልቅ ስም ካላቸው ከያንያን መካከል አንዱ የሆኑት ተስፋዬ ገሰሰ በዚህ ሳምንት የቀብር ስነ ስርዓታቸው ተፈጽሟል። በ84 ዓመታቸው ከዚህ ዓለም በሞት የተለዩት ረዳት ፕሮፌሰር ተስፋዬ ገሰሰ ተዋናይ፣ መምህር፣ ደራሲና ተርጓሚ በመሆን ለዓመታት ኢትዮጵያውያንን አገልግለዋል። ተስፋዬ ገሰሰ ወደ ውጭ አገር አቅንቶ የቲያትር ጥበብን ተምሮ የመጣ የመጀመሪያው ኢትዮጵያዊ እንደሆኑ ይነገራል። ከአሜሪካን አገር ተመርቀው ከተመለሱ በኋላ ግን በመረጡት ሙያ ምክንያት የደረሰባቸው ፈተና ቀላል የሚባል አይደለም። ከጥቂት ዓመታት በፊት ያኔ የኢትዮጵያ ቴሌቪዥን አውደ ሰብ መሰናዶ አዘጋጅ የዛሬው የአሜሪካ ድምፅ ባልደረባ ለሆነው እስክንድር ፍሬው እንዲህ አጫውተውት ነበረ።
እኔ ዩኒቨርሲቲ ኮሌጅ በምመረቅበት ሰዓት ላይ ማንኛውም ጥናት እና የሙያ መስክ ክፍት ነበረ ለኔ። በኢኮኖሚክስ ጓደኞች እንዲሆኑ ገባ። በህግ እንዲያውም በህግ ነበር መጀመሪያ ማይነር ያደረኩትና በዛ በገባ በሳይንስ ይፈልግ ሕክምና እንኳን ገባ እና ባጠና የምችልበት ሁሉ ሙያ ክፍት ነበረ። አውቃለሁ የአዝማሪነት ስራ ነው እዚህ ላይ ያን ጊዜ ክብር የለውም። እና እኔም የቲያትር ሙያተኛ ሆኜ ስመጣ ጥሩ ልጅ የወደድኩ እንደሆነ ይህን ለአዝማሪ ልጅ አንሰጠውም የሚሉ እንዲያውም ተብያለሁ። ከመጣው በኋላ ጠይቄ እንኳን በሀገር ሄጅ አንድ ደብተራ ቄስ የለም ልጄን ለእሱ አልሰጥም ያለኝ አለ። አንቱ የማያሰኝ ሙያ ተምረህ መጣህ ና ልኝ አጎቴ መንበሪያ ይህራት የፍትህ ሚኒስትር የነበሩ ናቸው እና ቤተሰቦችም የተደሰቱበት ነገር አልነበር። ግን አንድ ንጉሠ ነገሥቱ የሀገሩ በጣም ጊዜም አከብራቸውና ማፈራቸው የነበሩ ንጉሠ ነገሥቱና የሀገር መሪ ሲያዙኝ እሳቸውን ትእዛዝ መጣስ ስላፈልግ፣ ሁለተኛ እንዴ ሁሉ ሰው ኢኮኖሚስት ሆነ፣ ሁሉ ሰው የህግ ሰው፣ ሁሉ ሰው የፖለቲካ ሳይንቲስት ሆነ፣ ሁሉ ሰው መምህር ኤጁኬሽን ትምህርትም አንዱ ክፍት የሆነ እንትን ነበረ እሱ በዛ በኩል ሊሄድ ይችላል። እና ይሄ ሁሉ የሚራመድበት መንገድ ጎዳና ነው። ቲያትር ግን የለም። እና እኔ ብገባበት ምን አለበት በሚል ከአማራጮቹ መንገድ ይህንን ንጉሠ ነገሥቱ ደግሞ ሲጠቁሙት ተቀበልኩ እና ገባሁት። ይሄ ለዚህ ምንም ቅሬታ አይሰማኝም። ምክንያቱም ያልተሄደበትን መንገድ ስትሄድበት አዳዲስ ነገር ብዙ ነገር ታገኛለህ።
አብረን ስላመሸን በእጅጉ ደስ ብሎናል። በሚቀጥለውም ሳምንት እንገናኛለን። ሀብታሙ ስዩም መሰናዶውን በመምራት ኤልያስ አስማረ ደግሞ በማቀናበር እስካሁን ድረስ አብረናችሁ አምሽተናል። ሰለሞን አባተ የመርሃ ግብሩ አርታኢ ነበር። ሰናይ ምሽት።